ሰላም ጤና ስጥልኝ አድማጮቻችን። የእሁድ ምሽት ሚያዝያ 7 2014 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ካንሳት ጀምሮ ቀጣዩን ግማሽ ሰዓት ኤደን ገረመው መሰናዶውን እየመራው ኬሊያስ አስማረ ጋር አብራችሁ ዘልቃለሁ። ዛሬም እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ቢደገሙ ያልናቸውን መራርጠን ይዘንላችኋል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በዚህ ሳምንት ከጋበዝናቸው ወጣቶች መካከል ለምሽቱ ቀዳሚ ያደረግነው አብይ ዓለም ነው። ወጣት አብይ ዓለም የዛሬ 4 ዓመት ገደማ ሙሉ ኢኮሎጂ የተሰኘ ማረፊያ ቤት ስራ እንዲጀምር አድርጓል። በዋናነት የማህበረሰብ አኗኗርን ማዕከል ያደረገ የቱሪዝም ዘርፍ ላይ ትኩረቱን ያደረገው አብይ እንግዶች ትክክለኛውን የኢትዮጵያ አርሶ አደር ህይወት እንዲያውቁና ራሳቸውን በእርሻና በሌሎች ነገሮች ላይ ተሳትፈው እንዲመለሱ ያደርጋል። ከዚህ በተጨማሪም የአካባቢው አርሶ አደሮች ህይወት እንዲቀየር ለማ ገጽ እየሰራ ሲሆን እስካሁን ድረስ ገበሬዎች የሶላር ፓወር እንዲያገኙ ወፍጮ ቤቶችና የውሃ ፓምፖች እንዲኖራቸው እንዲሁም ሌሎች መሰረተ ልማቶች እንዲሟልላቸው ማድረግ ችሏል። አብይ ዓለምንና የአካባቢው አርሶ አደር የሆኑትን አባ ጌታነህ ጋሹን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ኢኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ሰኘ አካባቢ የዛሬ 4 ዓመት ነው ስራውን የጀመረው። የሙሉ ኢኮሎጂ አላሚና ወጣኝ እንዲሁም መስራች አብይ ዓለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖረው ይችላል ተብዬ ነበር ይላል።
እንዳጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ሲሰራ ምንም ቻሌንጅ መታቅም ነበር፣ የሚታወቅ ቦታ አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አይደለ፣ እንዴት እንግዳ ሊመጣ የሚችላል ብሎ ብዙ ቻሌንጅ ነበረው እና ያ ነገር ብዙ አድክሞኛል። እውነት ለመናገር ብዙ እንዳንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ሞት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
ሙሉ ኢኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ ዓለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደ ማንኛውም የአርሶ አደር ልጅ ቤተርስ ነው የተወለድኩት። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም ደጋ ዳሞት ወረዳ ነው የተወለድኩትኝ። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በ8 ዓመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከ14 ዓመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበር እና ከዚያ በኋላ ኢንትረስት እያየሁ ስመጣ ወደ ቱሪዝም ገባሁኝ። ቱሪዝም አጠር ነው ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር ጁን አግኝቼ የተመለስኩት እና ስመለስ ድሮ ልፍኝ የማውቀው ተራራ ተሸርሽሮ ጫካው፣ ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጁኝ ስወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት የምመልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች ሳገኝ የማወራው ስለ ህልሜ ነው። ቦታዎችን ስጎብኝ እንዴት አድርጌ ነው ያንን ሀሳብን ወስጄ ከህብረተሰቡ ጋር አጣምሬ እንፈጥር ብዬ አስብና ይጨነቅ ነበረ።
ይህ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና ዓላማው አካባቢ ጥበቃ የሆነው ሙሉ ኢኮሎጂ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያ ስናስብ 80% ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተ ብዬ ስላመንኩኝ ይህንን ነገር በተግባርና ለፓላይ ማሳየት ፈለግኩኝ። ስለዚህ እኔ አካባቢ ደግሞ ባብዛው ከተፈጥሮ በላይ ህዝብ አለ፣ ባህል አለ እና እይታውን ደግሞ እንዲረዝም ደግሞ እዚ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር ምሮ ላይ ተቆርቁ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ፣ አለ ቆርቆሮ፣ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። እዚህም የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ነው የተጠቀም ነው። ስንትሜታችን ኮምፖስት ነው። ወደ 8000 ጂሶ ተክለናል። ከዛ ላይ የስንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀም እና ትልቅ የእውቀት ማዕከል ጭምር ነው ለገበሬውም እና እንግዳው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኤኮሎጂ የሚያልፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል።
እንግዳው መጀመሪያ ይመጣል። መንገዱ ረጅም ስለሆነ እንዲያርፍ ነው የምናረቀው። በሚቀጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ነገር ቅርጽ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎችን ይጎበኛሉ። ምሽት ላይ ገበሬው ቆሎውን፣ ጠላውን፣ ያለውን አረቂውን ይዞ ይመጣል። የማታ የሳት ዳር ጨዋታ አለ ከገበሬው ጋር ፉከራ፣ ቀረርቶ፣ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጉብኝት ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ማንኛውም የገበሬዎች ስራ መስጨትን ጀምሮ ይሰራሉ ማለት ነው እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን። 120 ሰው ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አቤ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 ዓመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንደር ውስጥ 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአርሶ አደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸው የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መኖ እና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው። በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡም ዝቅተኛ የሆነ ዝን እስከ 20 ኪሎ ሜትር ድረስ መጥቶ የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድን ነው የአመጋገብ ስርዓቱ። አሁን ብዙ ጊዜ ድንች አለ፣ ሽሮ ምንድን ነው የሚበላ የነበረው ወይም 2 ሰዎች ወር ኑሯቸው እንቁላሉን ሽጠው ለውፍጮ ነበር የሚያወጡት። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ለሎጅም ግባት እንዲሰጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ ነበረ፣ አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረን 10 ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግድ ነጻ አድርገዋል። የአስተሳሰብ ለውጥ አምጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ።
አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጅ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲህ ይገልጻሉ።
አሁን ጭራሽ የጎመን አትክልትና የውሃ ፓምፑ በጣም ጠቅመናል። ወፍጮዎች ጠቅመውናል። ፎራኖች የውሃ ፓምፖች ጠግበውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። ሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አጥቦ ተጓል። እንግዲህ በአይነት የቋንቋ ትምህርት ይማራሉ፣ መሀል ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር ይመድብልናል ብለን እናስባለን። የድሮ ቀርቶ መቼም ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና አሮራ ሆኖ ዱሩ ስታውት ማዛው ሽታ ይበቃል እንኳን ሌላ ነገር።
ሙሉ ኤኮሎጂ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ተከታዩ ዘገባ ደግሞ ከመገናኛ ብዙሃን ጋር ይያዛል። በኢትዮጵያ ሚዲያ ውስጥ የሚስተዋሉ የይዘትና መሰል ችግሮችን መፍታት እንዲቻል በአመራር ላይ ትኩረት ማድረግ እንደሚገባ የዘርፉ ባለሙያዎች ይገልጻሉ። ኢትዮጵያ ሚዲያዎች በባለሙያ አለመመራታቸውና የፖለቲካ ጣልቃ ገብነት ዘርፉ ውጤታማ እንዳይሆን በማድረግ ላይ መሆናቸውን በጋዜጠኛ መሰለ ገብረ ህይወት የተጻፈው የሚዲያ አመራር የተሰኘው መጽሐፍ በተመረቀበት ወቅት አስተያየታቸውን የሰጡ ባለሙያዎች ተናግረዋል። ከአሜሪካ ድምጽ ጋር ቆይታ ያደረጉት የመጽሐፉ ደራሲና የዘርፉ ባለሙያዎች ችግሩን ለመቅረፍ ያስችላሉ ያሏቸውን ሀሳቦችም አንስተዋል። ኬኔዲ አባተ ቀጥሎ ያቀርባል።
በኢትዮጵያ የሚዲያ ዘርፍ ተግዳሮቶችና መፍትሄዎቻቸው ላይ ትኩረቱን በማድረግ በጋዜጠኛ መሰለ ገብረ ህይወት የተጻፈው የሚዲያ አመራር የተባለ መጽሐፍ ምረቃ ላይ አግኝተን ያነጋገርናቸው ደራሲ ጌታቸው በለጠ የኢትዮጵያ ሚዲያዎች ዋነኛ ፈተና ባሉት ጉዳይ ዙሪያ ለአሜሪካ ድምጽ ሐሳባቸውን አጋርተዋል።
ለኢትዮጵያ ሚዲያ ማደግ ያለ መስፋፋት ማለት በተወሰነ ደረጃ የመቆም ትልቁ ምክንያቱ በዚህ መጽሐፍ ላይ እንደተጠቀሰው የሚዲያ አመራር ነው። ለምን ያ ምክንያት ሆነ? የኢትዮጵያን ግዙፎቹ ሚዲያ በመንግስት ቁጥጥር ስር ናቸው። አንዳንዴ የህዝብ ሚዲያ ይባላሉ እንጂ የፖለቲከኞች ናቸው የሚዘውሩት። የመጣው ስርዓት ፈቃዱን ያስፈጽምበታል፣ ርዕዮተ ዓለሙን ያካሄድበታል። ስለዚህ የኢትዮጵያ ሚዲያ እድገታቸው የሚጠበቀውን ያህል አይደለም።
በእርሳቸው ሐሳብ የሚስማሙት የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ፕሬዝዳንትና የአሃዱ ራዲዮና ቴሌቪዥን ስራ አስኪያጅ የሆኑት ጋዜጠኛና ደራሲ ጥበቡ በለጠም አስተያየታቸውን ሰጥተዋል።
ጋዜጠኞች የሚዲያ ሲኦል ነበረች ኢትዮጵያ ለረጅም ዓመታት እና እዛ ውስጥ እንግዲህ አንዱ አመራሮችም እንዳይኖሩ አድርጓቸዋል። ወደ ሌላ አማራጭ እንዳያዩ አድርጓቸዋል። የፕሬሱ መታፈን፣ መዘጋት፣ እንደገና መጨቆን። ስለዚህ ያንን ክፍተት ሁሉ ማጥራት የምንችልበት አሁን የውስጥ ችግርን ነው መሰለ የጻፈው። የውጭ ችግር ደግሞ አለ፣ የመንግስት ጫና እና እሱንም ደግሞ ወደፊት ካቃና ነው እነዚህ ሁለቱ ተባብረው የኢትዮጵያ ሚዲያ ሊያሳድጉት ይችላሉ።
የሚዲያ ምራር መጽሐፍ ደራሲ ጋዜጠኛ መሰለ ገብረ ህይወት በመጽሐፉ ምዕራፍ 13 በኢትዮጵያ የሚዲያ ችግሮች ማጠንጠኛ የሆኑ ጉዳዮችን ሲዘረዝር በሽታው ፖለቲካ ነው ሲል ይጀምራል። እንዴት ለሚለው ጥያቄ ደራሲው ምላሽ አለው።
ያው ከይዘት ውጭ የሆኑ ሰዎች ናቸው የሚመጡት፣ በተለይም በተለያዩ በሁሉም ሚዲያ የሚመጡት ትልልቅ ሚዲያ። ስለዚህ ያንን በደንብ አግባቡ ስለማይመሩት እነሱ ደግሞ የስልጣን ምንጫቸው ፖለቲካው ስለሆነ ያን ፖለቲካውን ጤንነትና መንግስትን ደግሞ ያስደስታል ብለው የሚያስቡት ነገር ነው የሚያስተላልፉት። ስለዚህ የአገሪቱ ተጨባጭ ሁኔታ ባለማሳየታቸው ምክንያት ሚዲያው በአግባቡ ሚናውን እንዲወጣ እያደረጉት አይደለም። አንዱ በሽታ የሆነው የፖለቲካውን ያልኩት ይህ ምክንያት ነው።
ከ80 ዓመታት በላይ በዘለቀው የኢትዮጵያ የሚዲያ ታሪክ ሚዲያዎቹ የእድሜያቸውን ያክል ካለመብሰላቸውን ባለፈ በህዝብ ዘንድ ተአማኒነትን ማትረፍም አልቻሉም የሚለው ጋዜጠኛ መሰለ ከፖለቲካው ጋር ተያያዥነት ያላቸው የይዘት ችግሮችንም ያብራራል።
በዋነኝነት እዛ ላይ ያነሷቸው ችግሮች በትልልቅ ሚዲያዎች፣ በመንግስት ያሉ ሚዲያዎች ናቸው በአብዛኛው ማለት ይቻላል። ኢትዮጵያ ባሉ ሚዲያዎች በአመራርነት የሚቀመጡ ሰዎች ከሙያ ውጭ ሆኑ ናቸው። ከሙያ ውጭ ሆነው መጥተው ወይ በሹመት ወይም ደግሞ በግል ሚዲያ በገንዘባቸው ገንዘብ ስላላቸው ወይም ገንዘብ ካላቸው ቅርብ የሆኑ ሰዎች ነው የሚመሩት እና በዚህ ምክንያት የሚዲያ ወርኪንግ አትሞስፌር ደካማ ነው። ጋዜጠኞች በተቋማቸው ደስተኞች አይደሉም፣ ይማራሉ። ጋዜጠኞችን በአግባቡ የሚመራቸው ሰው የለም። ኤዲቶሪያሉን በአግባቡ ይዘቱን በአግባቡ የሚመራ ሰው የለም። ስለዚህ ይሄ ችግር በኢትዮጵያ ያሉት ሚዲያዎች ተጽዕኖ ፈጣሪ መሆን እየቻሉ አይደለም። ሳቢ ሚዲያ፣ ሳቢ ይዘት ያለው ሳቢ ሀሳብ ያለው ሚዲያ እየተፈጠረ ያለ አይደለም። ተመሳሳይ ናቸው ሀሳቦቻቸው። ትልልቅ ሚኒስትር የሚባሉት ጣቢያዎች ሁሉንም ያማከለ የህብረተሰቡን ችግር የሚነቅስ ብልሹ አሰራሮችን ሙስናን የሚያጋልጡ ማይሆኑት በፖለቲካ ሹመኛዎች የሚመጡ ሰዎች ስለሚመሩት ነው ብዬ በግልጽ አስቀምጫለሁ። ምክንያቱም እነሱ ፍላጎታቸው የፖለቲካውን ጠይነት ተጠበቀ ነው። ተገቢውን የሆነ የሚዲያ ሚናቸውን እየተወጡ አይደለም።
ይዘት ንጉስ ነው የሚለው ጋዜጠኛ መሰለ የይዘትን ጉዳይ ከገበያ ጋር በማስተሳሰር ይገልጻል።
ይዘትና ማርኬቲንግ አብረው ተነጣጥለው የሚሄዱ አይደሉም። የማርኬቲንግ ዋናው ፕሮዳክት ወይም ምርት ይዘት ነው እና አብረው የሚሄዱ የአንድ ሳንቲም ገጽታዎች ናቸው በሚል አስቀምጫለሁ። ምን ማለት ነው? በአንድ ሚዲያ ተጽዕኖ ፈጣሪ ይዘት ካለው ሳቢ ከሆነ ሁሉንም የህብረተሰብ የሚያማክል የህብረተሰቡን ችግር የሚያነሳ ትልቅ አገራዊ ጉዳዮች የሚያነሳ ይዘት ካለ ማርኬቲንጉ ይመጣል። ማርኬቲንግ ያለ ይዘት ምንም አይሰራም። ምክንያቱም የሚያመር ሂዶ የሚያቀርበው ምርት ይዘት ነው።
ደራሲው በመጽሐፉ የተለያዩ የመፍትሄ እርምጃዎችን ያመለከተ ሲሆን አስተያየታቸውን የሰጡን ሌሎች ደራሲያንም መፍትሄ የሚሉትን ሐሳብ ይገልጻሉ።
ሚዲያ ስንል በት ለመናገር አሁን በመንግስት ቁጥጥር ስር ያሉት መንግስታዊ ሚዲያዎችን ማለቴ ነው። መንግስታዊ ሚዲያ ደግሞ ባለቤቱ መንግስት ከሆነ እስቲ ከጁ ያውጣ፣ ለቀቅ ያድርግ። የህዝብ እንዲሆን ከፈለገ የሚዲያ አመራር ላይ ያሉትም ከመንግስታዊ ኃላፊነታቸውና ከፖለቲካ ተልእኳቸው እነሱ ፈቅ ይበሉና የህዝብ ሚዲያ ለህዝብ ባለሙያዎች ካልተሰጠ በስተቀር ይሄንን በውድድር የተሞላ ዓለም ተቋቁመው 80 ዓመት 90 ዓመት ከዚህ በኋላ ይቆያሉ ለሚለው ነገር በግሌ ያሰጋኛል። እንደ ባለሙያ
ይሄንን ችግር ለመፍታት አጠቃላይ መንግስት ቀስ እያለ ከሚዲያው ውስጥ እጁን እያወጣ ሚዲያዎች ደግሞ ራሳቸው በነጻነት በባለሙያዎች እንዲሰሩ ቢደረግ ነጻነት ቢሰጣቸው።
በ13 ምዕራፎች የተከፈለው የሚዲያ አመራር የተሰኘው መጽሐፍ በትናንትናው ዕለት በርካታ ታዳሚያን በተገኙበት ነው የተመረቀው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ይቀጥላል። ተከታዩ መሰናዶ ደግሞ በሳምንቱ ምርጥ ወጣት ያደረግናትን እንግዳ የምናስተዋውቅበት ነው። በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላን የሴቶች ስነ ጾታና ስነ ተዋልዶ ቡድን ለዩኒቨርሲቲው ሴት ተማሪዎች ከስነ ተዋልዶ ባለፈ የራስ መተማመን ስሜት እንዲያዳብሩ የህይወት ክህሎት ልምዳቸውን እንዲካፈሉ የሚያደርግበት መስመር ዘርግቷል። በዚህ ውስጥ ያለፈች ወጣትና ከዩኒቨርሲቲው በስነ ህንጻ የተመረቀችው የትምወርቅ አበበ ነበረች በዚህ ሳምንት እንግዳችን የነበረ ተመረቀች። የትምወርቅ ብቻዋን ሳይሆን ከዚህ ቀደም የቡድኑ አባል ከነበሩ ሌሎች ተጨማሪ ሴቶች ጋር በመሆን ወደ ዩኒቨርሲቲው በመመለስ ወጣቶችን ለማንቃትና የልምድ ልውውጥ ለማድረግ አስባለች። ከየትምወርቅ ጋር ቆይታ አድርጌ ነበር። ቆይታችን የትምወርቅ በዩኒቨርሲቲው እንዴት ወደ ዜሮ ፕላን እንደገባች ከምታወሳበት ይጀምራል።
ያጠናት አርክቴክቸር ለዩኒቨርሲቲ 5 ዓመት ከግማሽ ያህል ጊዜ ቆይቻለሁ። በዛ ጊዜ ውስጥ አሁን የምመለስበትን ክለብ የተቀላቀልኩት ዩኒቨርሲቲ ከጨረስን በኋላ ነው። ከዛ በፊት ዜሮ ፕላን ከመግባቴ በፊት ያለው ጊዜ ይህን ያህል የሚባል አልነበረም። ማለት ትንሽ የሚከብድ ነበር። አየር ሁኔታ ይከብድ ነበር። ከሰዎች ጋር ከአዲስ ሰዎች ጋር መተዋወቅ መቀላቀል ይከብድ ነበር። ጊዜሽ የምታሳልፊበት ቦታ ምናምን አይኖርም ነበር። ከዛ በኋላ ግን ሁኔታዎች ተፈጥረው ዜሮ ፕላን መሄድ ከጀመርኩኝ በኋላ በጣም የሚገርም ለውጥ ነበረ። ማለት ትርፍ ጊዜ ሲኖረኝ እዛ ሄዳለውኝ፣ የምፈልጋቸው መጽሐፎች አክሰስ አድርጌ ማንበብ እችላለሁ። ግቢ ውስጥ ዋይፋይ እንደልብ አልነበረም፣ እዛ ሄጄ መጠቀም እችል ነበር። ከዛ በላይ ደግሞ እዛ ሄጄ የማገኛቸው ሰዎች በጣም የሚገርሙ ሰዎች ነበሩ። ማለት ማይሆን ርዕስ እንኳን ተነስቶ ማለት በጣም ሊያከራክር አይችልም ምናምን ተብሎ የሚታሰቡ ርዕሶች እንኳን ተነስተው ስታወሪባቸው በጣም ብዙ እውቀት የምታገኝባቸው አይነት የሚገርም አስተሳሰብ ያላቸው ልጆች ያሉበት ነበር። ብዙ ሰው አንኮንዲሽናል ይወድሻል፣ ያቀርብሻል፣ አዲስ ነች፣ የድሮ ሰው ነች ምናምን ብሎ እንትን የሚልበት አይነት ሲትዌሽን የለም። እና እዛ ዲላ ያለውን ቆይታዬን በቃ በጣም አሳማሪ አድርጎታል። ከሞላ ጉዳይ ዲላ ቆይታ ቆንጆ ነበር። ማለት
የዜሮ ፕላን ክለብ የተቋቋመው ለምን አላማ ነበር እና አንቺስ እንዴት ልትገቢ ቻልሽ?
ዜሮ ፕላን ማለት የሴቶችን ችግር ዜሮ ማድረግ አስቦ የተነሳ ክለብ ነው። ከዛ በኋላ ደግሞ አሁን ክለቡ የሚሰራው መሬት ላይ ወረዱ ነገሮች ደግሞ ያሉት ነገሮች ዶርም አካባቢ ላይ ሴቶች የትን ሳይሄዱ የፈለጉትን አይነት መጽሐፍ ማግኘት ይችላል። በጣም ብዙ መጽሐፎች አሉ። ከዛ ማንበብ እንኳን ባትፈልግ ቤቱ በጣም ሚያምር ስለሆነ በጣም ሚስብ ስለሆነ ሄደሽ ጊዜሽን ማሳረፍ ትችያለሽ እዛ ማለት። ሌላኛው አገልግሎት ቅድም እንዳልኩሽ ዋይፋይ አለ፣ ፕሮግራሞች አሉ በየጊዜው የሚካሄዱ ማለት ነው። ቅዳሜ ቅዳሜ አሁን በጣም ብዙ ተማሪ ከግቢ ይወጣል። ከግቢ መውጣቱ ችግር ባይኖረውም ከግቢ ከወጣሽ በኋላ ግን ይዘሻቸው የምትመጫቸው ችግሮች አሉና ተማሪውን ከግቢ እንዳይወጣ ሌላ ኦፕሽናል መያዣ ነገር ማዘጋጀት በሚል ሀሳብ ቅዳሜ ቅዳሜ ሁሌ ፕሮግራሞች አሉ። ግጥም አለ፣ ወግ አለ፣ ቶክሾች አሉ፣ ፈታሳት አለ። የፈለግሽ ሙዚቃዎች ተከፍተው መደነት እንችላለን ምናምን የሚሉ ሰዎች ተነስተው የሚወዳደሩበት ሽልማቶች አሉበት ፕሮግራሞች አሉ። ከዛ ደግሞ እዛ ፕሮግራም ላይ ስነ ተዋልዶ ነክ ነገሮችን የተያዘ ስልጠናዎች ወይም ትምህርቶች ይሰጣሉ፣ ስልጠና ያስተላልፋሉ ማለት ነው። ከዛ በተለየ ደግሞ የሪሃብ አገልግሎት ይሰጣል። ሪሃብ ላይ አንድ ሰው በየትኛውም ሁኔታ ተጎድቻለሁ ብሎ ካሰበ፣ ከራሴ ጋር ጊዜ ያስፈልገኛል ብሎ ካሰበ ትንሽ የሩነት ኢንስፓየር እንዲያደርግ ተደርጎ አንድ ሰው ኢንስፓየርድ እንዲሆን ተደርጎ ነው ቀለሙ ተቀባው። የማረፍ አይነት ስሜት አለው። ከራስሽ ጋር ተነጋግረሽ ሀሳቦችን ጽፈሽ ማንም ሳይረብሽሽ የምትወጪበት አይነት ሩም አለ ማለት ነው። ካውንስሊንግ አገልግሎት ይሰጣል። ካውንስሊንግ ሩም ላይ የአቻላቻ ምክክር ነው የሚሰጥበት። እዛ ቦታ ላይ ቻን ስለሚሆኑ ችግሮቿን በቀላሉ መናገር ስለምትችል ችግሮቹን በቀላሉ ተነጋግረው እዛው መስጠት ይችላሉ ማለት ነው። ብዙዎቹ ሁሉንም ያማከሉ ሩሞች ናቸው ያሉት። ሩሞች ማለት 24 ሰዓት መጠቀም ይችላሉ።
በዚህ ቡድን ውስጥ አብረሽ በመሳተፍሽ በዚህ ሂደት ውስጥ በማለፍሽ በህይወትሽ ላይ ያሳደረው ጫና ወይም ደግሞ ይህንን አግኝቻለሁ የምትይው ነገር ምንድን ነው? እሱ
አንድ ነገር መግለጽ ይከብደኛል፣ ምክንያቱም በጣም ብዙ ነገር ነው ያተረፍኩት። ግን በጣም በዋነኝነት ራስሽን ብትሆኚ እና ኮንፊደንስ እንዲኖርሽ ይነገርሻል አይደለም፣ በተግባር ትለማመጃለሽ። ሁሌም ምትላለ ልምምዶች አሉ። በተግባር ኮንፊደንስ እንድትሆኚ፣ ራስሽን እንድትሆኚ፣ ማንም ሰው ጋር ቢሆን ራስሽን መግለጽ እንድትች፣ የትኛውም አይነት ሲትዌሽን ላይ ብትሆኚ ራስሽን ፊት ለፊት ተናግረሽ እንደዚህ ነው ነገር ችግሮች ሲገጥሙ እኔ ማድረግ እችላለሁ፣ እኔ መለወጥ እችላለሁ፣ እኔ አያቅተኝም፣ እኔ ብርቱ ነኝ የሚለውን ሀሳብ እንዲኖርሽ ይነገርሻል ሳይሆን በተግባር ትለማመጃለሽ። ነው እኔ ጋር ያለው ጉልበት አቅም በቂ እንደሆነ እንድረዳ አድርገኛል።
ከዩኒቨርሲቲ ከወጣችሁ በኋላ ተመልሳችሁ ይሄንን ክለብ ለማደራጀት እየሄዳችሁ ነው እና አንቺ ከስንት ጊዜ በኋላ ነው እየተመለሽ ያለሽው? ምንድን ነው እሱ አላማችሁስ? እስቲ አያይዘሽ ንገሪኝ።
ከ4 አመት በኋላ የሚመለስ ልጆች አሉ። እኔ ከአመት በኋላ ነው የምንመለሰው። የምንመለስበት አላማ ደግሞ ኤሮፕላን ቤታችን ስለሆነ ቤታችንን አፍቆ ነው የምንመለሰው። እኛ እዛ እያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ ግቢ ላይ የነበረውን የህይወት ልምዳችን ለማካፈል ከግቢ ውጪ ከወጣን በኋላ ደግሞ ያለውን ቻሌንጆቹን እንዴት እንዳለፍናቸው የህይወት ልምዳችን ልናካፍልላቸው። ከዛ በላይ ደግሞ እዛ ስትሄጂ ማንም ከማንም በላይ የተሻለ የሚባል ነገር ስለሌለ ሁሉም ሼክ ስለሚደራረግ እኛም እዛ ሄደን እዛ ባሉ የክለብ አባሎች ኢንስፓየር ለመሆን አሀ እንደዚህ ያለ ለካ ብለንም ለመመለስ እነሱንም ደግሞ እኛ እንደዚህ አልፈናል፣ እንደዚህ እንደዚህ አድርገናል፣ ከእኛ እንደዚህ አይነት ነገሮች ተማሩ ብለን ልንነግራቸው ብቻ ስበርስ ኢንስፓየር ለመደራረግ ነው የሚሄዱ።
ይህን ማድረጉ በህይወት ላይ የሚያሳድረውና የሚያመጣው ነገር ምንድን ነው ትያለሽ?
አሁን ግቢ ላይ ስትሆኝ ብዙ ጊዜ የሚያልቅ አይመስልም የግቢ ህይወት። ግቢ ላይ የምታሳልፋቸው ነገሮች እንትና አለ፣ አካዳሚካሊ የሚደርስብሽ ችግር አለ፣ ከዛ ኖርማሊ ሶሻል ላይፍ ላይ የሚመጣብሽ ነገር አለ። እኔ እዛ እያለሁ ተመርቀው የወጡ ሰዎች መጥተው ልምዳቸውን ሲያካፍሉ እንዲህም ለካ ያልፋል ይሄ ነገርም ይህን ነገር እኔ ማሸነፌ መውጣት እችላለሁ ለካ የሚል ሀሳብ እኔ ውስጥ መፍጠር ችሎ ነበር። የሌሎች ተመርቀው የወጡ ተማሪዎች ወደ ግቢ ተመልሰው ልምዳቸውን ሲያካፍሉ ከወጣ ሰው የሆነ ልምድ ማግኘት በሚገርም ደረጃ የተማሪውን አስተሳሰብ የተማሪውን ኢንስፓይሬሽን መለወጥ ይችላል።
ሌሎች ግቢዎችና ዩኒቨርሲቲዎች ውስጥ እንዴት ይህንን ልምድ ሊያዳብሩ ይችላሉ ትያለሽ? የምትዩ ነገር ካለ ማጠቃለያ።
አሁን እንትን ዜሮ ፕላን ሲጀመር እኔ አልነበርኩኝም፣ ግን ያኔ በነበረ ሰዓት በጣም ማለት ብዙ ነገሮች ባልተሟሉበት ሁኔታ መሬት ላይ ቁጭ ብለው ምናምን ፎቶቸውን አይፈናልና ሌሎች ግቢዎች ላይ እንደዚህ አይነት ነገሮችን መጀመር ከፈለጉ ባላቸው እጃቸው ላይ ባለው ጥቂት ነገር ፍላጎታቸውን ይዘው ቢነሱ እንደዚህ አይነት ነገሮች ማድረግ ይችላሉ። ምናልባት የግቢው አስተዳደሮች ምናምን መተባበር እንዲችላቸው ማድረግ ከቻሉ እነዚህ ነገሮች በደንብ ግቢ ውስጥ ማስፋፋት ይችላሉ። ምክንያቱም እዛ ግቢ ውስጥ ግዴታ ሌላ የሚረዳ ሰው መምጣት የለበትም። እዛው ተማሪው ዶርም አካባቢ ላይ ያለውን አንድ ሩም አጥርቶ ከዛ በኋላ እዛው እርሳ በእርሳቸው ቁጭ ብለው እያወሩ በዚህ ብናረግ እኔ እንደዚህ አይነት ችግር ገጥሞኛል መፍትሄው ምን ሊሆን ይችላል የሚለው አንደኛው ለሌላኛው እየተነጋገረ እርስ በርስ እያወሩ ከዛ በኋላ በትንሹ ከተጀመረ በኋላ እንደዚህ በጣም ትልቅ መሆን የሚችልበት ደረጃ ላይ ማድረስ ይችላል። እዚህ ያስፈል
በጣም ነው የማመሰግነው የትምወርቅ ከአሜሪካ ድምጽ ጋር ለነበረሽ ቆይታ።
እሺ አመሰግናለሁ።
ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። በዚህ ሳምንት ሌላው ያነሳነው ነገር ሳምንቱ በማህበራዊ ሚዲያ ድረገጾች ላይ ምን አይነት ቁም ነገሮችን ይዟል የሚለውን የቃኘንበት አጭር ዳሰሳ ነው፣ ቀጥሎ ይቀርባል። የጀርመን የባህል ማዕከል በአዲስ አበባ ባለፉት 2 ዓመታት ተቋርጦ የነበረው የአውሮፓውያን ፊልም ፌስቲቫል በድጋሚ አስጀምሯል። የፌስቲቫል ለ20ኛ ጊዜ የሚካሄድ ሲሆን ከሚያዝያ ማብቂያ አንስቶም በግንቦት የመጀመሪያዎቹ 2 ተከታታይ ቅዳሜና እሁዶች ይካሄዳል። የዘንድሮ ፌስቲቫል ጠንካራ ሴቶችና ድንበር ተሻጋሪ በተሰኙ 2 ዋና ዋና ሀሳቦች ላይ ያጠነጥናል። በፊልም ፌስቲቫሉ ላይ ከአውስትሪያ፣ ቤልጅየም፣ ቼክ ሪፐብሊክ፣ ደንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ አየርላንድ፣ ጣሊያንና ከሌሎች 6 የአውሮፓ ሀገራት የተውጣጡና በአውሮፓና በአፍሪካ ህብረት ተወካዮች የተመረጡ 18 ፊልሞች ለእይታ ይቀርባሉ። እነዚህ ፊልሞችም የአውሮፓን ስነ ጥበብ፣ ባህልና ታሪክ ያሳያሉ በሚሉ መስፈርቶች የተመረጡ ናቸው። ፌስቲቫሉ ከዚህ በተጨማሪም ሰላም፣ ትዕግስት፣ ውይይትና አንተ ትብስ ባይነትን የሚያበረታቱ በመሆናቸው የተመረጡ ናቸው ሲል የጀርመን ባህል ማዕከል አስታውቋል። ይህ የፊልም ፌስቲቫል በአዲስ አበባ ቫምዳምስ የፊልምና ቲያትር አዳራሽ የሚታይ ሲሆን መግቢያው በነጻ ነው። በሌላ በኩል የጀርመን ባህል ማዕከል ወጣት ደራሲዎችን ለማበረታታት እድሜያቸው ከ18 እስከ 35 ለሆኑ ብቻ በአማርኛ የተጻፉ የአጫጭር ልብ ወለዶች ውድድር አዘጋጅቷል። የውድድሩን ዝርዝር በተቋሙ ፌስቡክ ገጽ ላይ ይገኛል። በሌላ ርዕስ ደግሞ ሴንተር ፎር አፍሪካን ሊደርሺፕ ስተዲስ ኤክሳብ ካልስ ከእንግሊዝ ኤምባሲ ጋር በመተባበር ዋርካቴክ የተሰኘ በአየር ንብረት ለውጥ ላይ ችግር ፈቺና በቴክኖሎጂ የታገዘ የፈጠራ ሀሳብ ያላቸውን ወጣቶች ለማሰልጠን ምዝገባ መጀመሩን አስታውቋል። ይህ የስልጠና እድልም በውድድር አሸናፊ ለሆኑ ወጣቶች የሚሰጥ ሲሆን እስከ ግንቦት 28 ድረስ ምዝገባው የሚጠናቀቅ ይሆናል። መረጃውን ያገኘነው ከኤክሳብ የፌስቡክ ገጽ ነው። ታዋቂዋ የዩሲ በርክሌ የኮምፒውተር ሳይንስ እና ሰው ሰራሽ ልቀት ስሌት ተመራማሪ እና ረዳት ፕሮፌሰር ረዴት አበበ የ2022 ዓ.ም የአንድሩ ካርኒጌ ፌሎሺፕን አሸነፈች። ረዴት ከዚህ ውድድር የ200,000 ዶላር አሸናፊ መሆን ችላለች። በዚህ ፌሎሺፕም አሸናፊ ልትሆን የቻለችው ማህበረሰቡ ላይ ተጽዕኖ በሚያመጡ ጉዳዮች ላይ ለውጥ ለማምጣት እያደረገችው ስላለው ተሳትፎና ጽሁፎች ነው። መረጃውን ከአሉር ኢትዮጵያ ገጽ ነው ያገኘ ነው። በመጨረሻም ባለፈው እሁድ ታስበው በኋላው ባለም አቀፉ የእናቶች ቀን ሙዚቀኛ ዘሩባቤል ሞላ ሁሌ ሁሌም አስብሻለሁ የሚል ሙዚቃ ለቋል። ዘሩባቤል በተያያዘ በፌስቡክ ገጹ ላይ በግል ምክንያት በለዛ የሙዚቃ አዋርድ ሾው ላይ ከመወዳደር ራሱን ማግለሉንም አስታውቋል። ከአሜሪካ ድምጽ ኤደን ገረመው። አድማጮቻችን ከጋቢና ቪኦኤ ጋር ስለነበራችሁ ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ጨርሰናል። ኤደን ገረመው መርሃ ግብሩን የመራው ከኤልያስ አስማረ ጋር አብሬያችሁ ቆይቻለሁ። ሰላም ጤና ይስጥልኝ። ደህና ደሩ።